ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞ ተጀምሯል። 30 ደቂቃዎች አብረናችሁ ጫፍ እንደርሳለን። በዛሬው ዕለት የአሜሪካዊው የሲቪል መብት ንቅናቄ መሪ ዶክተር ማርቲን ሉተር ኪንግ ጁኒየር የልደት በዓል በመላው ዩናይትድ ስቴትስ እየተከበረ ነው። በዚህ ዕለት ታዲያ ከጽዮን ግርማ ጋር አብረን ሁነን በጋቢና አብረናችሁ እንዘልቃለን።
ሰላም እንደምናመሻችሁ። በዛሬው ዝግጅት የኢትዮጵያ መንግስት በሀገሪቱ ተፈጥረው ከነበሩ ሁከቶችና ሌሎች ምክንያቶች ጋር በተያያዘ በቁጥጥር ስር ውለው ክስ ከተመሰረተባቸው መካከል ወደ 500 የሚጠጉት ክስ ተቋርጦ ከሮብ ጀምሮ እንደሚፈቱ ገለጸ።
ክስ ማቋረጥ ሂደት ውስጥ በድምሩ 528 ተጠርጣሪዎች የክስ ሂደታቸው እንዲቋረጥ ተደርጓል።
የሀገሪቱ ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ ክስ ማቋረጥና መፍታት ሂደቱ በሚቀጥሉት 2 ወራት እንደሚከናወን የገለጹ ሲሆን የቅጣት ፍርድ የተላለፈባቸው በዚህ ጊዜ ውስጥ እንደማይፈቱ፣ ነገር ግን ጉዳያቸው የሀገሪቱ ሕግ በሚፈቅደው መሰረት እንደሚታይ ተናግረዋል።
በሌላ ዘገባችን ደግሞ ኢትዮጵያ የውጭ ጉዲፈቻ የከለከለችበትን አዋጅ በተመለከተ በዚህ በዩናይትድ ስቴትስ በጉዲፈቻ ያደጉ ኢትዮ አሜሪካውያንን እናነጋግራለን።
በጣም እደግፋለሁ። አብሶሉትሊ 100% እደግፋለሁ። ልጆች መረዳት ካለባቸው እዛው ሀገራቸው ያሉ ገና ትምህርት ቤት ሄደው ኢቨንቹሊ ወደዚህ መምጣት ካለባቸው የዚህ ሀገር ኤጁኬሽን ካማራቸው እሱን ኦፖርቹኒቲ አስ ፎሬን ስቱደንት እንደዛ ማዘጋጀት ይቻላል ባይነኝ።
እኔ ትምህርት ቤት ሄጄ ኮሌጅ ዩኒቨርሲቲ ጨርሼ ቢዝነስ ዲግሪ ያለ ሆነ ሌሎች አሉ፣ ዶክተሮች፣ ነርሶች አሉ፣ ቢዝነስ እዚህ ያላቸው እዛም ሄደው የከፈቱ አሉ። አሁን ቤተሰቦቻችንን ለመርዳት በቅተናል። ሀገራችንን ተመልሰን ለመርዳት በቅተናል።
ወደ ዩናይትድ ስቴትስ በጉዲፈቻ የመጡ ልጆችን የሚያግዝ ድርጅት አቋቁሞ የሚሰራው ተፈራ ኃይሉ በጋቢና ተሳፍሮ በስራውና በጥናቱ የተረዳውን ያካፍለናል።
የሀገር ውስጥ ማደጉ ልጆች ማንነታቸውን፣ ታሪካቸውን፣ ባህላቸውን አውቀው ያድጋሉ። ግን እንደ ከፍተኛ ችግር ያለው የሚታየው ምንድን ነው? መሰረታዊ ፍላጎታቸው አይሟላም። ምግብ፣ መጠለያ፣ ልብስ የመሳሰሉት ነገሮች እና ሌሎችም።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ደቡብ አፍሪካ ሀገሯ ላይ የሚገኙት የዩናይትድ ስቴትስ ዲፕሎማት ፕሬዚዳንት ዶናልድ ትራምፕ በአፍሪካና በሄይቲ ሕዝቦች ላይ የሰነዘሩትን ጸያፍ ቃል እንዲያብራሩ መጠየቋ ተሰማ። ፕሬዚዳንት ዶናልድ ትራምፕ ሐሙስ ዕለት በሄይቲና በአፍሪካውያን ስደተኞች ላይ የሰነዘሩት ዘለፋና ጸያፍ አነጋገር ዓለምን በእጅጉ ማነጋገሩና ማስቆጣቱ ይታወቃል። ፕሬዚዳንቱ ባለፈው ሐሙስ ኢሚግሬሽንን በሚመለከት ስለ ሄይቲና አፍሪካውያን ስደተኞች የተናገሩት አሳፋሪ ቃል የዋይት ሃውስ የነበሩትን የምክር ቤት አባላት በከፍተኛ ሁኔታ አስደንግጧል፣ አሳፍሯልም። የበርካታ ዜና አውታር ዘጋቢዎች በተገኙበት ትራምፕ ንግግራቸውን ሲጀምሩ ጥቅስ በመሰረቱ ከነዚህ ቀፋፊና ቆሻሻ ሀገሮች የሚመጡ ስደተኞችን ለምንድን ነው የምንቀበለው ነበር ያሉት። አክለውም ዩናይትድ ስቴትስ እንደ ኖርዌይ ከመሳሰሉ ሀገሮች ነው ሰዎችን ማስገባት ያለባት ብለዋል። የትራምፕ አነጋገር ጸያፍና አሳፋሪ ነው ሲል የደቡብ አፍሪካ ብሔራዊ ኮንግረስ ኤንሲ ቅሬታውን በወቅቱ ቢገልጽም ዛሬ ሰኞ ደግሞ በፕሪቶሪያ የዩናይትድ ስቴትስ ኤምባሲ ምክትል ኃላፊ በፕሬዚዳንቱ ንግግር ላይ ገለጻ እንዲያቀርቡ ጠይቋል።
ጃካርታ ውስጥ የአክሲዮን ገበያ ወይም ስቶክ ኤክስቼንጅ የሚካሄድበት አዳራሽ በመደርመሱ 75 ሰዎች መሞታቸውን ፖሊስ አስታወቀ። አደጋው በዚያ የሚገኘውን የዓለም ባንክ ቢሮን የሚጨምር እንደሆነ የገለጹት ባለስልጣናቱ የጠፋ የሰው ሕይወት አለመኖሩን ግን አስታውቀዋል። የአክሲዮን ገበያው ከሳምንት በኋላ በመጪው ሰኞ እንደሚቀጥልም ታውቋል።
በስተመጨረሻም በኢራቅ ዋና ከተማ ውስጥ ዛሬ ሰኞ በደረሱ 2 የአጥፍቶ ጠፊ ፍንዳታዎች 26 ሰዎች መሞታቸውንና ሌሎች በርካታ ሰዎች መቁሰላቸው ተገለጸ። ፔሩ ውስጥ ደግሞ ትናንት እሁድ የደረሰውና በሬክተር መለኪያ 7.1 የተመዘገበው ርዕደ ምድር አንድ ሰው ሲገድል ከ60 የማያንሱን ማቁሰሉ ተነገረ። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
ባለፉት ጥቂት አመታት ውስጥ በኢትዮጵያ ከተፈጠሩ ህዝባዊ እንቅስቃሴዎች ጋር በተያያዘና በሌሎች ምክንያቶችም እንደዚሁ የታይዘው የነበሩ 528 ተከሰው የነበሩ ግለሰቦችና የፖለቲካ መሪዎች ክስ ተቋርጦ ረቡለት እንደሚፈቱ የኢትዮጵያ ጠቅላይ አቃቤ ህግ አስታወቁ። በሚቀጥሉት 2 ወራትም በተመሳሳይ መልኩ የሚቋረጡ ክሶች እንደሚኖሩ አቃቤ ህግ ተናግረዋል። በዚህኛው ዙር የተፈረደባቸው ሰዎች እንደማይፈቱም የመንግስቱ ወኪል አመልክተዋል። መለስካቸው አማህ ዝርዝሩን ከአዲስ አበባ ልኳል።
በቅርቡ የገዢው ግንባር ኢህአዴግ ስራ አስፈጻሚ ኮሚቴ በደረሰበት ውሳኔ መሰረት ከተቋቋሙት ግብረ ኃይሎች መካከል አንዱ የፍትህ ጉዳይን የሚከታተል እንደሆነ አስቀድመው የገለጹት ጠቅላይ አቃቤ ህግ አቶ ጌታቸው አምባዬ በፌደራልና በክልል ደረጃ የ528 ተጠርጣሪዎች ክስ እንደሚቋረጥ ዛሬ ረፋዱ ላይ በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ ይፋ አደረጉ። ግብረ ኃይሉ የሀገሪቱን የፍትህ አሰራር ለማሻሻል ያጨር የመካከለኛና የረጅም ጊዜ እቅድ እንደነደፈ የዘረዘሩት አቶ ጌታቸው በአጭር ጊዜ እቅዱ ሊከናወኑ ከተመለከቱት ተግባራት አንዱ ባለፉት ጥቂት ዓመታት በሀገሪቱ ተፈጥረው በነበሩ ሁከቶች ተሳትፈዋል ባሏቸው ተከሳሾች ላይ የተመሰረተውን ክስ አቋርጦ መፍታት እንደሆነም አብራርተዋል።
ይህን መሰረት በማድረግ በፌደራል ደረጃ እስካሁን ድረስ በለየናቸው አካላት ወደ 115 የሚሆኑ ተጠርጣሪዎችን ክሳቸው ለመጀመሪያው ዙር እንዲቋረጥ ተደርጓል። እነዚህ 115 ተጠርጣሪዎች ቅድም ባልኳቸው መስፈርቶች መሰረት መስፈርቱን የሚያሟሉ ሆነው በመገኘታቸው በዚህ የክስ ማቋረጥ ሂደት ውስጥ ተጠቃሚ እንዲሆኑ የሚደረግበት ሁኔታ አለ። እነዚህን ተጠቃሚ በማድረግ በዚህ ረገድ ራስን የቻለ ተሐድሶ ተሰጥቷቸው እንዲወጡ የማድረግ እንቅስቃሴ ተደርጓል። ስለዚህ የ115ቱም ተጠርጣሪዎች የክስ ማቋረጫ ለፍርድ ቤት ይቀርባል። በሌላ በኩል እንዲቀርቡ ተደርጓል። በሌላ በኩል ደግሞ እነዚህ 115 ተጠርጣሪዎች ከዛሬ ጀምሮ ለተከታታይ 2 ቀናት የተሐድሶ ስልጠና ይሰጣቸዋል። ስለዚህ ከሮብጧት ጀምሮ ወደ ህብረተሰቡና ወደ ቤተሰቦቻቸው የሚቀላቀሉበት ሁኔታ ይፈጠራል ተብሎ ይታሰባል።
ጠቅላይ አቃቤ ህግ እንደገለጹት ክሱ እንዲቋረጥ መመዘኛዎቹ 4 ናቸው። በነበረው ሁከትና ብጥብጥ ይሁን በሌሎች ጉዳዮች የሰው ህይወት ያላጠፉ፣ ከባድ የአካል ጉዳት ያላደረሱ፣ ትልልቅ የኢኮኖሚ አውታሮችን በማውደም ቀጥተኛ ተሳትፎ ያልነበረው ወይም ይህን ድርጊት ያልመራ መሆን አለበት። ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለመቀልበስ በተደረገ እንቅስቃሴ ውስጥ በመሪነት በተደጋጋሚ ያልተሳተፈ መሆን ይኖርበታል። ሌላው ደግሞ በዚህ ስርዓት ተጠቃሚ የሆኑ ዜጎች መንግስትና ድርጅት ኢህአዴግ ማለታቸው ይመስላል መስራት የሚገባውን ባለመስራቱ የተነሳ በሌሎች ኃይሎች ፍላጎትና ዓላማ ተነሳስተውና ሰለባ የሆኑ የዚህ ድል ተጠቃሚ እንደሚሆኑ አቶ ጌታቸው አስረድተዋል። በዚህ መሰረትም በክልል የሚገኙ ታራሚዎችና ተጠርጣሪዎችም የዚህ ድል ተጠቃሚ ይሆናሉ።
ባለፈው አመት በነበረ በዲላ ከተማ፣ በዲላ ዙሪያ ወረዳና በተመሳሳይ ቦታዎች ላይ ይርጋጨፌ፣ በኮቸሬና ገደብ ወረዳዎች አካባቢ በነበረው ሁከትና ብጥብጥ ተሳታፊ የነበሩ ወደ 361 የሚሆኑ ተጠርጣሪዎች ክስ እንዲቋረጥ ተደርጓል። በሌላ በኩል በዚሁ ክልል በሰገን ህዝቦች አካባቢ ዞን በኮንሶ ወረዳ በነበረው ሁከትና ብጥብጥም በተመሳሳይ ሁኔታ ተሳታፊ የነበሩ ወደ 52 ተጠርጣሪዎች በዚህ መሰረት ክሳቸው ተቋርጦ የተሐድሶ ስልጠና ካገኙ በኋላ ወደ ቤተሰባቸው እንዲቀላቀሉ ለማድረግ ጥረት ተደርጓል። ስለዚህ በዚህ የመጀመሪያው ዙር የክስ ማቋረጥ ሂደት ውስጥ በድምሩ 528 ተጠርጣሪዎች የክስ ሂደታቸው እንዲቋረጥ ተደርጓል። ስለዚህ የተሐድሶ ስልጠና ከተሰጣቸው በኋላ ወደ ህብረተሰቡና ወደ ቤተሰቦቻቸው ተቀላቅለው ሰላማዊ ህይወታቸውን በመፍጠር የሰላም እሴትን በመገንባት የሰላም ኃይል እንዲሆኑ የማድረግ ስራዎች ይሰራሉ ተብሎ ይታሰባል።
አቶ ጌታቸው አምባዬ ጨምረው እንዳብራሩት በፌደራልም ሆነ በክልል ደረጃ ይኸው የክስ ማቋረጡ ሂደት እንደሚቀጥል ገልጸው የተፈረደባቸው እስረኞችም ቀደም ሲል በተቀመጡት መመዘኛዎች አማካይነት እያንዳንዱ እስረኛ ጉዳይ እየተመረመረ በሀገሪቱ ህግ መሰረት እንደሚከናወን ተናግረዋል።
በዚህ ረገድ የሚታዩትን የፌዴራል የይቅርታ ተጠቃሚዎች የሚሆኑ ክስ በማቋረጥ ሂደት ከእስር እንዲለቀቁ የሚደረጉ ሰዎችን ጉዳይ የመጨረስ ሁኔታ በአጭር ጊዜ ባስቀመጥነው ጊዜ ሰሌዳ በሁለት ወር ጊዜ ውስጥ በተከታታይነት ተግባራዊ የሚሆን ይሆናል። ስለዚህ ጥናቶች እንዳለቁ ጥናቶችን መሰረት አድርጎ ታራሚዎች ከእስር የሚለቀቁበት ሁኔታ የሚጀምር መሆኑን ግልጽ ግንዛቤ እንዲወሰድበት ነው።
ይህ ዘገባ እስከተጠናቀረበት ሰዓት ቪኦኤ ከተለያዩ ምንጮች እንዳረጋገጠው ኦክ የተቃዋሚ ፖለቲካ ፓርቲ መሪዎች ስለክሱ መቋረጥ ወይንም ስለተጀመረው ሂደት የተነገራቸው ሆነ የሚያውቁት ነገር የለም። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በተከታዩ ዘገባችን በዚህ ባሳለፍነው ሳምንት ኢትዮጵያ የውጭ ጉዲፈቻ አሰራርን በአዋጅ መከልከሏ ጋር በተያያዘ በጉዲፈቻ ወደ ዩናይትድ ስቴትስ ከመጡ ኢትዮጵያዊ ትውልድ ያላቸውና በጉዲፈቻ ዙሪያ የሚሰሩ ለውይይት ጋብዘናል። በቅድሚያ ከመንግስቱ እንስማ። ባለፈው ሳምንት ለዝግጅት ክፍላችን ጉዲፈቻ የተከለከለበትን ምክንያት ያስረዱት የሴቶችና ህጻናት የጉዲፈቻ ሚኒስትር ቃል አቀባይ አቶ አለማየሁ ማሞ ናቸው።
በተለይ ውጭ ጉዲፈቻን በተመለከተ ለመከልከል ወይም ደግሞ እንዲቆም የተደረገበት ዋና ምክንያት ደኛ ህጻናቱን በሀገር አቀፍ ደረጃ በሀገራችን ማህበረሰብ በተወለዱበት አካባቢና ማህበረሰብ አቅም ማሳደግ ይቻላል፣ እስካሁን ድረስም አቅማችንና ማጠን አልተጠቀምንም የሚል እና ሌሎችም ተጨባጭ የሆኑ እንቅስቃሴዎች ተደርገው ያየናቸው ተሞክሮች ስላሉ ነው። አንደኛው ሁለተኛው የማንነት ጥያቄ ትልቁ የማንነት ጥያቄ ነው። የማንነት ጥያቄው ምናልባት ህጻናቱን በአስቸጋሪ ሁኔታ ውስጥ በመገኘታቸው ምክንያት ሊደገፉ ወይም ሊረዱ ይችላሉ፣ በተለይ ከሀገር ከወጡ ወደ ውጭ በሚሄዱበት ጊዜ የተሻለ ህይወት ያገኛሉ የሚል የተዛባ የአመለካከት ችግር አለ። ህብረተሰቡ ሲወጡና እዛ አካባቢ ሲደገፉ ያድጋሉ የሚል አስተሳሰብ አለ። ነገር ግን በአብዛኛዎቹ በህጻናቶቹ ላይ የምናየው ነገር እኔ ማን ነኝ፣ ከየት ነው የተወለድኩት፣ በተለይ በቃ ቤተሰቡን የቤተሰቡን አረግ የመፈለግና በትክክል ደግሞ የሚወስዷቸው ሰዎችም በአግባቡ ልጆቹን ለመደገፍና በትክክል ለመደገፍ ብቻ የሚከናወን ተግባር አልነበረም። ልጆቹ ለተለያዩ አደጋዎች የተጋለጡበት ምክንያቶች ነበሩ። እነዚህ ምክንያቶች በተለያየ አቅጣጫ እየመጡ ሲመጡ ይሄንን ማድረግ የሚቻለው እስቲ አቅማችንን አሟጠን እንጠቀም ነው የደረሰበት መግባባትና አቅማችንን አሟጠን ለመጠቀም የሄድንበት ርቀት አሁን በአስተማማኝ ደረጃ ላይ ነው የሚገኘው።
ያደመጣችሁት የሴቶችና ህጻናት ጉዳዮች ሚኒስትር ቃል አቀባይ አቶ አለማየሁ ማሞን ነበር። በዛሬ ጋቢና ጉዳዩ የሚመለከታቸውን ሌሎች ሰዎች እናወያያለን። ቀዳሚው ተፈራ ኃይሉ ሲሆን በጉዲፈቻ የመጡ ኢትዮጵያውያን ባህል ማንነትና የመሳሰሉ አገልግሎቶችን የሚሰጥ ኔትወርክ ኦፍ ፋሚሊ ሰርቪስ የተባለ ድርጅት መስርቶ እሱን ይመራል። መስታወት አራጋው ኢትዮጵያ ያወጣችውን አዋጅ አስመልክቶ አወያይታቸዋለች።
በተለይ እንደ ኢትዮጵያ ላሉ ከፍተኛ የጤና ችግር ባለበት ሀገር ውስጥ ያለውን ሪሶርስ ብቻ ይጠቀማል ብሎ ማስቀመጥ ትንሽ ይከብዳል። ምክንያቱም ከ1966 እንደ ኢትዮጵያ አቆጣጠር ጀምሮ 83 ድረስ ባለው ስንመለከትና በዛም ቀጥሎ ባለው ስንመለከት ብዙ ነገሮች ያሉበት ነው። ረሃብ ያለበት፣ ከዛም በኋላም ኤችአይቪ፣ ከዛም በኋላም ደግሞ አንዳንድ ወላጆች ራሳቸውን ለማሳደግ ባለመቻልና በተለያዩ ችግሮች መግባት እንደ አማራጭ የሚታየው በተለየ ውጭን ማደጉም ስርዓት በመከተል ብዙ ልጆች እየተረዱና ትልቅ ደረጃ ላይ እየደረሱ አሉ። እና ለቅርብ ጊዜ ችግራችን እንደ መፍትሄ የሚቀመጥ ነገር ነው እና አማራጮችን መጠቀም ካልተቻለ በጣም አስቸጋሪ ነው የሚሆነው። አይደለም ሰው እንክብካቤ ያደርግላቸው፣ ኢቭን ህመማቸው ራሱ የበረታ ነገ ሊሞት ይችላሉ የተባሉ ልጆች ወጥተው ትልቅ ደረጃ ላይ የደረሱበት ነው። ቴክኒካል ነገሮች መድረግ ያለባቸው ነገሮች ላይ ቢሰሩበት እና እንደ ችግር ፈችነቱ ቢታይ መልካም ነው ብዬ ነው ማሰብ። ምክንያቱ የወጣ ወቅ በአጠቃላይ የሚለው ልጆቹ በባህላቸው እና በታሪካቸው ቢያድጉ የሚል ነው እና እሱም ራሱ ትልቅ ሊሰራበት የሚገባ ብዙ ነገሮችን በጥሞና የምንከተልበት ብዙ ውይይቶች እና እስካሁን ድረስ ምን ተሰሩ፣ ምንድን ነው ያገኘ ነው፣ ምንስ ነው የቀረው ተብሎ ተገምግሞ ሊሰራ የሚገባ ነው። ኢትዮጵያኖች በተለያዩ በአውሮፓ፣ አሜሪካ፣ ካናዳ፣ አውስትራሊያ እና ሌሎች ሀገርም ላይ በማደጎ ሄደዋል። በአሜሪካ ብቻ ቁጥሩ ተመዝግቦ ወይም ደግሞ ህጋዊ መንገድ ስራ ከጀመረበት ከ1999 ጀምሮ እስካሁን ድረስ ወደ 15,000 የሚደርሱ ህጻናት ናቸው ያሉት። እነዚህ ህጻናት ብዙዎቹ እንደተባለው ሁሉም አይደለም፣ ጥቂቶቹ ልጆች ስኬታማ ያሉበት ሁኔታ አለ። መንግስት እንደ ምሳሌ አድርጎ የሀና ዊሊያምስን ያቅርብ እንጂ የሚታዩ ችግሮች አሉ። ሪሆሚንግ የቤተሰቦች መፍረስ ብዙ ጊዜ አለመግባባት ሲመጣ እዚሁ ላለ የፋስተር ኬር ወይም ደግሞ በመንግስት ስር ላለ ተቋም የመስጠት ነገር አለ። ሌሎችም ደግሞ ቤተሰቦች ራሳ ይሄ ተፈጥሮ ጉዳይ ነው። የቤተሰቦች የመቀጠል ያለመቀጠል ሳይቀጥሉ ሲቀሩ ቻይልድ ኬርም የቻይልድ ፕሮቴክሽን ኦፊስ የሚባለው የህፃናትን እንክብካቤና ክትትል የሚያደርግ እያንዳንዱ ስቴት አለ። በእነሱም እጅ ያሉ ህፃናቶች አሉ። እኔ ኢትዮጵያም እያለሁ የመመረቂያ ጽሑፌን የሰራሁት የሀገር ውስጥ ማደጎ ከውጭ ማደጎ ይሻላል በሚል ነው። ይህን ግን ስሰራ ያገኘሁት ነገር ምንድን ነው? የሀገር ውስጥ ማደጎ ልጆች ማንነታቸውን፣ ሄሪታጅ ታሪካቸውን፣ ባህላቸውን አውቀው ያድጋሉ። ግን እንደ ከፍተኛ ችግር ያለው የሚታየው ምንድን ነው? መሰረታዊ ፍላጎታቸው አይሟላም። ምግብ፣ መጠለያ፣ ልብስ የመሳሰሉት ነገሮች እና ሌሎችም። ወደ ውጭ ሲመጣ ደግሞ የማንነት ጥያቄዎችን አይመልስም። የሄሪቴጅ ችግር አለ። ግን መሰረታዊ ፍላጎታቸው ይሟላል። ምግብ፣ መጠለያ፣ ልብስ የመሳሰሉ ነገሮች። ይሄ እንግዲህ አንደኛው አርጊመንት ነው፣ ደግሞ አንዱ የሚገለጽ ነገር ነው። ግን ምን መደረግ አለበት ነው። አሁን እኛ መደረግ ያለበትን ነገር ላይ ነበር መስራት ያለብን። አንድ እኮ እንደ መፍትሄ የሚመጣን ነገር እንደ መፍትሄ የሚሰጠውን ነገር የሚያመጣውን ችግር ሳይድ ኢፌክት እየተባለ ለዛ ለሳይድ ኢፌክቱ መድኃኒት አሉ።
ርብቃ ማየር የዛሬ 10 ዓመት ወደ ዩናይትድ ስቴትስ ስትመጣ የ12 ዓመት ልጅ ነበረች።
ኦርፍኔጅ ነበር ድርጅት። ከዛ በኋላ አዳፕት ተደርገን መጣን። ቤተሰቡ የጠበቁን ማለት ትልቅ ቤተሰብ ነበረ። ከኛ በፊት ከኢትዮጵያ አዳፕት የተደረጉ ልጆች ነበሩ። እኛ ስንመጣ ደግሞ 4 ነበርን። እኔ ወንድሜ ነው። ከሱ ከአብራችን የመጡ ደግሞ 2 አብረው በደም የሚገናኙ እህትና ወንድም ማለት ነው።
ኢትዮጵያውያን ሌሎች ደግሞ
ያ 4 ወይ
4 ኢትዮጵያውያን።
እና እዚህ ቤተሰብ የእኛ ቤተሰቦች ደግሞ የራሳቸው 3 ልጆች የወለዷቸው ከሁለት ደግሞ ከቻይና አዳፕት አደረጓቸው እና ከዚህ በፊት ደግሞ ላይክ 2 ከኢትዮጵያ መጡት እህትማማቾች ነበሩ። 8 ነን። የራሳቸው ደግሞ 3 11 ነበረን ልጆች።
እንዴት ነበረ ኑሮ የማደጎ ቤት ውስጥ ስትኖሩ?
በቤተሰብ ነው በጣም ላይክ መጀመሪያ ስመጣ እውነት እኔ ቤተሰብ ተገኘልሽ ስለም በእውነት አላመንኩም ነበረ። ምክንያቱም በዛ ቆይቶን ነበረ ትልጆችን ስናይ ሲሄዱ በጣም እኛ ይገኝልን ወይ ቤተሰብ ምናምን እያልን እንትን እንፈራ ነበረ ወይ እኛን ቀርሆን። ከዛ ሲገኝልኝ እኔ በጣም አለቀስኩ። ምክንያቱም ተስፋ የቆረጥ ካህል ነው ያለቀስኩ። ስንመጣ እውነት ነገሮች እንደነበሩ እንደምትጠብቂያቸው አይደለም። ማለት ኢትዮጵያ እያለሽ ብዙ የሚናገርሽ ነገር አለ። ቤትም ሆነሽ ልጅቱም ሆነሽ ነገሮች ሁሉ በጣም መቃል አለ። ምንም እንከን የሌለው ሆኖ ነው የምትታይሽ። ስትመጪ ግን ብዙ ነገር ይፈጠራል። ከቤተሰቡ ጋር አዳፕት እንዴት ማድረግ ማለት እንዲህ ቤተሰብነት መውሰድ ብቻ ሳይሆን ከነሱ ጋር የምትኖሪ ኑሮ ለየት ይላል። መጀመሪያ ቋንቋ አለ። ከልብሽ ሆነሽ ማስረዳታችን የምትፈልጊውን ነገር የቋንቋ ችግር አለ። ከሱ በልጦ ደግሞ ላይክ ካልቸር አለ፣ ይለያል። የነሱ አኗኗር እና እኔ ለመልኩት አኗኗር ልጅ ወንድሜ ለመለው አኗኗር እና እሱን ምናምን አጀስት ለማድረግ በጣም እንትን 1-2 ዓመት ያንስ ፈጅቶብናል። እና በዛ መሀል ደግሞ አላለ ከቤተሰብ ጋር እንትን ግጭት ይኖራል። ከእናቴ ጋር በብዛት ተጋጭቻለሁ። ከአባቴ ጋር ብዙ አይደለም። አባቴ በጣም ቀን አለ አይደለ?
የማደጎ አባትሽ ማለት ነው?
አዎ፣ የማደጎ አባቴ። እዚህ እሱ ስራ ነው የሚለው ቀን እና ማታ የሚመጣው ባለን ጊዜ እንጫወታለን፣ እናወራለን ምናምን እንጂ ብዙ እንትን የለም። ግን እናቴ ቤት ነበር የምትውለው።
ህጻናት በሀገራቸው ቢያድጉ ነው የሚሻለው ወይስ ውጭ ሀገር ወጥተው እንደናንተ እንደዚህ የአዲስ ቤተሰቦች ይዘው ማደግ ነው የሚሻለው? አንቺ ስላለፍሽበት ህይወቱን የትኛው ይሻላል ነው የምትይው?
እኔ እውነት ላይክ በፊት እዛ ከቤተሰብ ጋር እያለ በጣም እናደለ በምሽ ወደ ቤት ሄድኩኝ ወይ እናት ከቤት ነበረ። ላይክ አሁን እኔ ከመጣው ላይክ ከ2012 በኋላ በየአመቱ ሄጃለሁ፣ ወደ 4 አካባቢ ማለት ነው። በየአመቱ ሰመር ላይ ይሄዳለሁ።
ይልኳችኋል ማለት ነው ወላጆቻችሁ? አሳዳጊ
ከቤተሰቦች ጋር እገናኛለሁ። አሁን እኔ እናቴን እንትንላለን እና ብዙ ነገር ለቤተሰብ እንዳረግ ረድቶኛል። ወደዚህ መምጣት ቻንስ በማግኘቴ ማለት ነው። ነገሮች እውነት አልተስማሙም ነበረ። ከቤተሰብ ጋር ግን ግጭት አለ። ሁሉም ቀርም ግን ከዛም ደግሞ ታስቢው ላይ ያሁኑ የልጆች ኑሮ በዚህም የሚነጻጸር አይደለም። እኔ በበኩሌ መጥፎነቱ ነው የሚታየኝ ከጥሩነቱ።
ለምን?
ምክንያቱም ላይክ ወደዚህ የሚመጡት ልጆች ስታስቢ ብዙ አይደሉም። እኔ ከአዳፕሽን ከተጀመረ ጀምሮ ማስተም ከሀያ ሺህ በታች ነው ልጆች ወደዚህ የመጡት። እና ላይክ ኢትዮጵያ ደግሞ ከመቶ ሚሊዮን በላይ ህዝብ ያላት ሀገር ናት። እና ላይክ የመጣው ብዙ ነገር ለመሆን ይችላናል። እኔ ትምህርት ቤት ሄጄ ኮሌጅ ዩኒቨርሲቲ ጨርሼ ቢዝነስ ዲግሪ ያለ ሰው ነኝ። ሌሎች አሉ፣ ዶክተሮች፣ ነርሶች አሉ፣ ቢዝነስ ህዝብ ያላቸው እዛም ሄደው የከፈቱ አሉ። ብዙ አለን። ቤተሰቦቻችንን ለመርዳት በጥተናል። ሀገራችንን ተመልሰን ለመርዳት በጥተናል። እና ላይክ እኛ ስለ ሀገራችን የምንረሳ ልጆች አይደለንም። በተለይ ከፍ ብለን የመጣ ነው። ግን ይሄ እድሉ መዘጋቱ ለጠቃሚው ለማን እንደሆነ ግራ አጋባል።
ሊሊ ሳይድ ወደ ዩናይትድ ስቴትስ ከመጣች 9 ዓመቷ ነው። አሁን በዋሽንግተን ዲሲ ትኖራለች። በአርክቴክቸር የኮሌጅ ተማሪ ናት። የወለዷት እናትና አባቷ በህይወት የሉም።
ጓደኞች የተገጠማቸው ነገር አንጻር ምናምን ብዙ በጣም ብዙ ኮራፕሽን አለ አገር ውስጥ እየተደረገ ያለው። ቤተሰቦችን ላይክ አዳፕሽን ኤጀንሲዎች ትሪክ ያደረጓቸዋል። ይህንን ያህል ገንዘብ ይሰጧቸዋል ልጆቹ በዚህ ጊዜ ቢሰጡ የተባሉት ውሰዱ ልጆች አሉ። ከልጆቹ እዚህ ከመጡ በኋላ ደግሞ ምንም አይነት ኢንፎርሜሽን ፋሚሊ አፕዴት አይደረግም። ለቤተሰቦቹ ፊት የሚያደርጉት ልጆች አንደኛ ነገር ቤተሰቦቹ እዚህ ሀገር እንደሚታየው ሶሻል ወርክ በቂ ጥናት አይደረግባቸውም። ሰዎቹ ልጆቹ የልጆቹን ኢሞሽናል እና ፊዚካል ኒድ ሚት የማያደርጉ ቤተሰቦች አሉ። ብዙ ጊዜ አሁን ስንት ኬዝ አለ፣ ልጆቹ ሴቶች ሬፕ የተደረጉበት ኬዝ አለ፣ ለሴክሹዋል ሀራስመንት የተዳረጉበት ጊዜ አለ። ሁለተኛ ነገር በጣም ብዙ ልጆች አላቸው ቤተሰቦች ጋር ስን አሳይን የተደረጉ ልጆች አሉ። በጣም እራሳቸውን አንደኛ ነገር ከዛ ሲመጡ ያ ለቤተሰብ ሊሰጠኝ የቻለው ወይ እኔ ስላስፈለገኝ ያሽበት ጓደኞች እንዴት እንደሚያድጉ ታውቂያለሽ። ኢትዮጵያ ውስጥ ወይ እናትና አባት ያለው ልጅ ተቸግሮ ምን ብሎ ያሳድጋል በትሻል ልጅን። ያንን እያየሽ አሁን እነዚህ ለዚህ እንዴት ሰጡን ለስታስን ወይ ስላልተፈለግኩኝ ነው የሚለው እንትን ሁሉ ጊዜ አብሮሽ ይኖራል ገብሻል። ከዛ ውጪ ደግሞ ማለት ነው ላይክ አንድ ሰው ላይክ በተወለደበት ሀገር ከቅርብም ሆነ ከሩቅም ዘመዶቹ ጋር ቢያደግ አይ ፊል ላይክ ዴይ ዊል ቢ ሞር ስቴብል ኢሞሽናሊ ይሆናሉ ብዬ አስባለሁ። ፐርሰናል ኦፒኒየን ግን ኦን ታፕ ኦፍ ዳት ደግሞ እየሆነ ያለው ነገር አገር ውስጥ በጣም ብዙ ሙስና አለ። በልጆች አንጻር መጠቀም የሌለባቸው ሰዎች ይጠቀማሉ፣ በልጆቹን አስመልክቶ ማለት ነው። ግን ያው ልጁ ተሸጠ። ከዛ በኋላ ልጁ እዚህ ሀገር ከመጣ በኋላ ይገብቻል ላይክ ካለው ከህዝብ ጋር መገናኘት ብዙ አችልም። አሁን ህፃን ልጅ እዚህ ከመጣ ስለ ካልቸሩ የሚያውቀው ከተርድ ፓርቲ ነው ገብቻል እንጂ አሁን እኔ
ያለኝ
ኢንፎርሜሽን በጣም ትንሽ ነው የሚሆነው ምናምን። እኔ አይ ዋዝ ላኪ ኢነፍ ለሀገሬ በደንብ አውቃለሁ። ዜ ቢል ቱ ጎ ባክ ቪዚት ምናምን ግን not a lot of people are lasting on that. And now I'm so glad, but I'm just saying to Amangus that they put a hold in this.
ስለዚህ የኢትዮጵያ መንግስት ያወጣውን ወደ ውጭ እንዳይሄዱ በጉዲፈቻ ኢትዮጵያውያን ልጆች ያለውን ትደግፊያለሽ ማለት ነው?
በጣም እደግፋለሁ። አብሶሉትሊ 100% እደግፋለሁ። ልጆች መረዳት ካለባቸው እዛ ሀገራቸው ያሉ ገና ትምህርት ቤት ሄደው ኢቨንቹሊ ወደዚህ መምጣት ካለባቸው የዚህ ሀገር ኤጁኬሽን ካማራቸው እሱን ኦፖርቹኒቲ አስ ፎሬን ስቱደንት እንደዛ ማዘጋጀት ይቻላል ባይነኝ። የግድ በቃ ቤተሰቦቻቸውን ትተው ሌላ ካልቸር ውስጥ እንደዚህ እንደንትን ይሁኑ ባይ አይደል ነው። ምን ይደርስ ሌላ ኦፕሽኖች አሉ፣ ሌላ መንገዶች አሉ። ዘባያነቱ ዝም ነው ለካ የፍላጎቱ
ወደ መጨረሻው የምሽቱ ዘገባችን ስናልፍ በሊቢያ ድርገው የማዕከላዊ ሜዲትራኒያን ባህርን በማቋረጥ ወደ ጣሊያን የሚጎርፉትን ቁጥራቸው እጅግ በማሻቀብ ላይ ያለ ስደተኞችና ለፍልሰት ተጋላጮች ለማስቆም ሌሎች የመልሶ ማቋቋሚያዊና ህጋዊ የጉዞ አማራጮች እንዲፈጠሩ ሲል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት ጥሪ አቅርቧል። ሊሳ ሽላይን ከመንግስታቱ ድርጅት ከፍተኛ የስደተኞች ኮሚሽን ዋና መቀመጫ ከጄኔቫ ያደረሰችንን ዘገባ አሉላ ከበደ ይዟል።
ሁኔታው ዳግም እጅግ እየከፋና ለህይወት አደገኝነቱም እያየለ የመጣው ከአዲሱ አመት መጀመሪያ አንስቶ ነው። ዓለም አቀፉ የስደተኞች ተከታታይ ድርጅት IOM ይፋ እንዳደረገው በያዝነው የአውሮፓውያኑ 2018 ዓመተ ምህረት የመጀመሪያ 10 ቀናት ውስጥ ብቻ የሜዲትራኒያን ባህር አቋርጠው ወደ ጣሊያን በማቅናት ላይ የነበሩ 176 ለፍልሰት ተጋላጮች ለህልፈት ተዳርገዋል። ባለፈው አመት በተመሳሳይ ጊዜ የሞቱት ሰዎች ቁጥር 7 መሆኑንም IOM ጨምሮ ገልጧል። ጋምቢያ፣ ሴኔጋል፣ ሱዳን፣ ማሊና ናይጄሪያን ጨምሮ በህይወት የተረፉት ስደተኞች አብዛኞቹ ከተለያዩ አፍሪካ ሀገሮች የፈለሱ መሆናቸውን የዘረዘረው የድርጅቱ መግለጫ የባንግላዴሽና የፓኪስታን ተወላጆችም እንዳሉበት አስረድቷል። ዊሊያም ስፒንድለር የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት ቃል አቀባይ ናቸው። ቁጥሩ እጅግ የበዛው ምልቂት መቋቋም ከሚችሉት በላይ ነው። እናም እያደር ጭራሽ እየበዛ የመጣውን የሞት አደጋ ለማስቆምና ለዚህ ምልቂት ማብቂያ ለማበጀት የሚያስችሉ ህጋዊ አማራጮች መፈጠር አለባቸው ባይ ናቸው። ስፒንድለር አክለውም ለፍልሰት ተጋላጮቹ ረጅሙንና አደገኛውን ጉዞ ለመያያዝ የሚገደዱት ሁነኛ አማራጮች በማጣታቸው ነው ይላሉ።
So we need to find ways to providing alternatives to them before they are taking this journey.
በመሆኑም ይህን አደገኛ ጉዞ ከመጀመራቸው አስቀድሞ አማራጮችን መፍጠር መቻል አለብን። ሊቢያ በሚደርሱበት ሰዓት አብዛኞቹ ገና ድሮ እጅግ ዘግናኝ ለሆኑ የመብት ጥሰቶች ተጋልጠውና የሳህራ በረሃን ጨምሮ በከፉ አደጋዎች የተሞሉ ጎዳናዎች አልፈዋል።
ስፒንድለር አክለውም ስደተኞቹ ከቀያቸው ብዙም ሳይርቁ ባሉበት ሁነኛ ጥበቃና ድጋፍ ማግኘት ቢችሉ የብዙዎቹን ህይወት ማዳን በቻልን ነበር ይላሉ። ከሚደርስባቸው ከባጥላ ከለላ ፍለጋ ከጦርነት በመሸሽ አለያም የተሻለ ህይወት በመሻት ወደ ባህሩ የሚጎርፉትን ስደተኞችና ለፍልሰት ተጋላጮች ለመርዳት የሚያስችሉ ህጋዊ የመልሶ ማቋቋምና ቤተሰቦችን ማገናኘት የመሳሰሉትን ጨምሮ ሁሉን አቀፍ መላዎች መፈለግ አለባቸው ሲል UNHCR ጥሪ አሰምቷል። ድርጅቱ በተጨማሪም የልማት ጦትን ብልሹ አስተዳደርን የመብት ጥሰትንና ግጭቶችን ጨምሮ ሰዎች ከቀያቸው ለመነቀልና ለፍልሰት በሚዳረጉበት የችግሩ ዋንኛ ምንጮች ላይ ትኩረት ማድረግ አስፈላጊ መሆኑን አስታውቋል።
የዛሬው የጋቢና ጉዟችን በዚህ ተጠናቋል።
ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን እንቀበላለን። ስናስተናግዳችሁ ያመሸነው ሄኖክ ሰማግዘርና
ጽዮን ግርማንን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
መልካም ምሽት።
Kun Radio